የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ጥር 5 2012 ዓመተ ምህረት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። ከአንድ ወር ተኩል በፊት በደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እያሉ በታጣቂዎች ታገቱ ከተባሉ የዩኒቨርሲቲ ተማሪዎች ውስጥ 21ዱ መለቀቃቸውን ከጠቅላይ ሚኒስትር ጽህፈት ቤት ይፋ ቢደረግም ልጆቻቸው የታገቱባቸው ቤተሰቦች ግን እስካሁን ድረስ ምንም የሰሙት ነገር አለመኖሩን ለአሜሪካ ድምጽ ተናገሩ።
በየቴሌቪዥኑ ያየ ሰው ተለቋል የሚል በቃ በዜና ሲነገር በዚያ ያየ ሰው ነው ሁሉ ደስታውን የነገረን። የተወለደ ዘመድ ያው ያየ እንኳን ደስ አላችሁ ያለን ቴሌቪዥን ያየ ነው። በወሬ ለአንድ ቀን ደስታ ብቻ ተረጋግተን ደስተኛ ሆነን ከከረም ያው ሁለት ወር ማለት ነው በ21 ህዳር 21 የተአገቱ ልጆች እስከ ዛሬ ከወለል ከማልቀስ ነው ያለን ቤተሰቡ በሙሉ።
ካነጋገርናቸው ቤተሰቦች መካከል አንዱ ነው የሰማችኋቸው። ዝርዝር ዘገባውን ቆይታችሁ ታደምጣላችሁ። በሌላ በኩል ባለፉት 6 ወራት በዩናይትድ ስቴትስና ኢትዮጵያ መካከል በነበረው ግንኙነት የኢትዮጵያን የልማት ጉዞ የሚያግዝ ድጋፍ መገኘቱን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ተናግረዋል።
የአሜሪካ ኢንቨስተሮች ኢትዮጵያ ውስጥ መጥተው አፍሪካ ውስጥ መጥተው ኢንቨስት ካላደረጉ የተሻለ ገበያ ነው ያውቁት እነሱ ስለሆነ አልባ ብቻውን ብዙ ትርጉም የለውም በሚል አንድ ድምጽ አስተምተናል።
ዘገባለን ወጣቶች በብሔራዊ የበጎ ፈቃድ አገልግሎት ላይ የሚሳተፉበትን መርሃ ግብር አዘጋጅቼ እጨርሻለሁ ብሏል የሰላም ሚኒስቴር። በምሽቱ ይደመጣል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩና እኛና ሌሎች ለምሽቱ ያስተናዳናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ለአጫጭር ዜናዎች ካፕታን ስዩም ጋር እተዋችኋለሁ።
የትግራይ መገናኛ ብዙሃን ድርጅት ሁለት ሰራተኞች በመራብ ኢትዮጵያ በቤንሻንጉል ጉሙዝ ክልል አሶሳ ከተማ ታስረውብኛል ሲል አስተውቋል። የታሰሩት ጋዜጠኛ ዳዊት ከበደና የምስል ቀረጻ ባለሙያው ባህሉ ውቤ የተባሉ ግለሰቦች እንደሆኑ የድርጅቱ ዋና ስራ አስኪያጅ አቶ ተሻለ በቀለ ተናግረዋል። አቶ ተሻለ ሁለቱ ግለሰቦች ወደ አሶሳ ያመሩት ከስራ ጋር በተገናኘ ምክንያት እንደሆነ ተናግረዋል።
የትግራይ መገናኛ ብዙሃን ድርጅት ዋና ስራ አስኪያጅ አቶ ተሻለ በቀለ ሁለት የድርጅቱ ሰራተኞች ትናንት አሶሳ ከተማ ውስጥ መታሰራቸውን ተናግረዋል። ቁጥጥር ስር የዋሉት ጋዜጠኛ ዳዊት ከበደና
የቤንሻንጉል ጉሙዝ ክልል የኮሙኒኬሽን ጉዳዮች ኃላፊ አቶ መለሰ በየነ በበኩላቸው ታሰሩ የተባሉ ሰራተኞች ወደ ክልሉ ከመምጣታቸው በፊት ፈቃድ ማግኘት እንደነበረባቸው ገልጸዋል።
መጥተው ቀረጻ ላይ ያሉ ነው የታሰሩ የሚል መረጃ እንደሌላ ሰው ነው እኛም የሚሰማ ነው። የህዝብ አስተያየት መሰብሰብ ከሆነ ቢያንስ ይህን ስራ ለመስራት አስበናል ብሎ ኢንፎርም ቢያደርጉ ለስራቸው መሳካት ከፍተኛ ድርሻ ይኖረዋል ብዬ ነው የማስበው። ና ይህን አልተናገሩም።
የአሶሳ ፖሊስ ኮሚሽን አዛዥ ኢንስፔክተር ኡስማን አስጠቂ ደግሞ ግለሰቦቹን ያሰርናቸው ማንነታቸውን ለማጣራት ነው፣ ቃላቸውን ከተቀበልን በኋላ እንለቃቸዋለን ማለታቸውን ዘጋቢያችን አኩር መልካ ነግሮናል። የተባበሩት መንግስታት ድርጅት ሁለት ኤርትራውያን ጥገኝነት ጠያቂዎች ትሪፖሊ ውስጥ መገደላቸውን በጽኑ እንዳሳዘነው ገልጿል። ባለፈው ሐሙስ ትሪፖሊ ውስጥ በተጠለሉበት ስፍራ መገደላቸውን ነው የመንግስታቱ ድርጅት የጠቆመው። የኢራን ፕሬዚዳንት ሐሰን ሩሃኒ የዩክሬን የመንገደኞች ጀትን በስህተት ተመቶ መከስከስን በሚመለከት ሲናገሩ ይቅርታ የማይደረግለት ተግባር ነው ብለዋል። ለእርምጃው ተጠያቂ የሆኑትን ለመቅጣትም ዛሬ ቃል ገብተዋል። ሩሃኒ በቴሌቪዥን ባደረጉት ንግግር ልዩ ችሎት እንደሚቋቋምና የፍርዱን ሂደት መላው ዓለም እንደሚመለከተውም ተናግረዋል። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ የጋቢና መሰናዶዎች ወደሚቀርቡበት ምዕራፍ እንሻገር።
ሀብታሙን ለዜናው እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገራለን። ك ከአንድ ወር ተኩል በፊት ደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እያሉ በታጣቂዎች ታገቱ ከተባሉት ከዩኒቨርሲቲ ተማሪዎች ውስጥ 21ዱ መለቀቃቸውን ከጠቅላይ ሚኒስትር ጽህፈት ቤት ይፋ ቢደረግም ልጆቻቸው የታገቱባቸው ቤተሰቦች ግን እስካሁን ድረስ ምንም የሰሙት ነገር አለመኖሩን ለአሜሪካ ድምጽ ተናግረዋል። የኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ከእገታው የተለቀቁት ተማሪዎች አሁን በመንግስት እጅ መሆናቸውን ገልጸው ቀሪዎቹን ለማስለቀቅ ጥረት እየተደረገ ነው ብለዋል። እገታውን የተፈጸመውም የኦነግ ሸኔ ተብለው በሚጠሩ ታጣቂዎች መሆኑንም ተናግረዋል። ጽዮን ግርማ ዝርዝር አላት።
እንዳነጋገርናቸው ቤተሰቦች ገለጻ በደምቢዶሎ ዩኒቨርሲቲ ከአንድ ወር ተኩል በፊት የተፈጠረውን ግጭትና ረብሻ ሸሽተው ወደ ትውልድ ቀያቸውና ቤተሰቦቻቸው ለመመለስ መንገድ ጀመሩ የዩኒቨርሲቲ ተማሪዎች ግቢውን ለቀው ወጡት ህዳር 21 ቀን 2012 ዓመተ ምህረት ነው። ተማሪዎቹ ከህዳር 23 ቀን ጀምሮ በተለያዩ ቀናትና ሰዓታት የነርሱ ባልሆነ የስልክ ቁጥር ለቤተሰቦቻቸው ስልክ እየደወሉ ጫካ ውስጥ መታገታቸውንና ያገቷቸው ሰዎችም ታጣቂዎች መሆናቸውን ገንዘብ ወይም ሌላ ነገር እንደማይፈልጉ ጉዳያቸው ከመንግስት ጋር ብቻ መሆኑን በስልክ እንደነገሯቸው ገልጸዋል። የተማሪዎቹ መታገት ይፋ የሆነውና መገናኛ ብዙሃን መዘገብ የጀመሩት እገታው ተፈጸመ ከተባለ ከአንድ ወር ከአስር ቀናት በኋላ ጉዳዩ በማህበራዊ ሚዲያ ላይ ከወጣ በኋላ ነው። ወላጆች ለአሜሪካ ድምጽ ሲናገሩ የልጆቻቸው ጉዳይ ትኩረት እንዲያገኝ የክልሉ መንግስት ባለስልጣናትን ሲያነጋግሩና አንዳንዶቹም ደምቢዶሎ ዩኒቨርሲቲ ድረስ ሄደው ምላሽ ሲያጡ ወደ ብዙሃን መገናኛ መሄዳቸውን ይገልጻሉ። ተማሪዎቹ ይገኙበታል ስለተባለው ቦታም የመረጃ ፍንጭ የሰጠችው በደምቢዶሎ ዩኒቨርሲቲ አንደኛ ዓመት ተማሪ እንደነበረች የምትናገረው ተማሪ አስመራ ሹሜናት። አስመራ የምትለው በዩኒቨርሲቲ ውስጥ ረብሻ ሲነሳ አስጊ የነበረው ከአማራ ክልል ለመጡ ተማሪዎች በመሆኑ ለጊዜውም ቢሆን ገለል ማለታችን ጥሩ እንደሆነ ከሌሎች ተማሪዎች ስለተነገረን በአብዛኛው ተቀራራቢ አካባቢ የሆነ ልጆች ተሰባስበን በመኪና ተሳፍረን በጋምቤላ በኩል መንገድ ጀመርን ብላናለች። ነገር ግን በደምቢዶሎና በጋምቤላ መካከል ሱድ የምትባል ቦታ ላይ ከመኪና እንዳስወረዷቸውና ወደ ጫካ እንደወሰዷቸው እርሷን በመካከሉ አምልጣ ጫካ ውስጥ ተሸሽጋ ተቆየች። በኋላ በሶስተኛው ቀን ወደ መንገዱ ስትወጣ አንድ የአካባቢው ነዋሪ ሆኖ አባት እንዳተረፏት ትናገራለች። ጫካ ውስጥ የቀሩት ደግሞ 17 የዩኒቨርሲቲው ተማሪዎች እንደሆኑ 13 ሴቶችና 4 ወንዶች መሆናቸውን ሁሉንም በስም ጠቅሳ ነግራናለች። ቅዳሜ ለት ይህን ጉዳይ በተመለከተ መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት አቶ ድጉርሱ ጥላውን በበኩላቸው ተማሪዎቹ መታገታቸውን አረጋግጠው አሁን ታግተው ያሉት 5 የደምቢዶሎ ዩኒቨርሲቲ ተማሪዎችና 1 ወንድ ደግሞ የአካባቢው ነዋሪ ሆነ ተማሪ መሆናቸውን ተናግረዋል። 13 ሴትና 8 ወንድ በድምሩ 21 ተማሪዎች ደግሞ መለቀቃቸውን ገልጸዋል። አቶ ንጉሱ በገለጹት መሰረት ታግተው የነበሩት ተማሪዎች ቁጥር 27 ነው። ልጆቻቸው እንደታገቱባቸው ከሚገልጹ ቤተሰቦች መካከል በአማራ ክልል በሰሜን ጎንደርና በጎጃም ነዋሪዎች መሆናቸውን የገለጹልን 6 ቤተሰቦች አነጋግረናል። 6ቱም ልጆቻቸው ስለመለቀቃቸው የሚያውቁት ነገር እንደሌለ ይናገራሉ። ስማቸው ቢገለጽ ለልጆቻቸው አደጋ ሊሆን ስለሚችል እንድናቆየው ጠይቀውናል።
ምንም የሰማነው ነገር የለንም። ያው ዜና ላይ ሰማን፣ ያው ግማሾች ተለቀዋል፣ ግማሾችን ደግሞ እየጠበቅን ነው፣ እናስለቃለን የሚል ነገር ሰማን። በቃ በትዕግስት እነሱን እየጠበቅን ነው። አሁን ማለት ሌላም የሰማነው ነገርም የለም፣ ያናገርነው አካልም አሁን ይዘን የለም። ያው እነሱን እየጠበቅን ነው። ከእንግዲህ ግን ያው ማይሆን ከሆነ ወደ መንግስት እንሄዳለን፣ ወደሚመለከተው አካል እንሄዳለን ብለን አስበናል።
ከእናንተ መካከል እንግዲህ ስትደዋወሉ እንደነበረ እርስ በርሳችሁ አንድ ቤተሰብ ለአንድ ቤተሰብ ስትጠያየቁ እንደነበረ ገልጸውልኛል። እና የተለቀቀ ሰው አለ የሰማችሁት?
ምንም የለም። ሁላችን እንደዋወላለን፣ የሁሉም ቤተሰብ ባል። ምንም የተለቀቀ ሰው የለም። እስካሁን ድረስ የደወለ ሰውም የለም፣ የተደወለለት ወላጅ የለም፣ ምንም ነገር የለም። በቃ
የሄዳችሁት ያናገራችሁት የመንግስት ባለስልጣን አለ? ከዛ በኋላ በቅዳሜና በሰኞ መካከል
አይ አልሄድንም። ግን ምናልባት አንዳንድ ያው ሰዎች ለመደወል ሞክረን ነበር። አይ ይለቀቃሉ፣ ያው በትዕግስት እንጠብቅ የሚል ነገር ነው የተሰጠን እንጂ ወደ መስሪያ ቤት አልገባንም። ከእንግዲህ በኋላ ግን እንገባለን ብለን አስበናል። ምናልባት እንግዲህ ነገን ከነገም በኋላ አይተን ያለውን ነገር መንግስት እውነታውን ነው የሚናገር፣ አይዋሸንም የሚለውን ነገር ነው የያዝነው። ነገር የለንም፣ ያው በትዕግስት ቁጭ ብለን እየጠበቅን ያለ ነው።
ሌሎች የሁለት ተማሪ ቤተሰቦችም አነጋግረናል። እኛ ደሀ አርሶ አደሮች ነን፣ ልጆቻችንን በችግር ነው ያሳደግነው ብለዋል። ስለመለቀቃቸውም የሚያውቁት ነገር እንደሌለ ጨምሮ አስረድተዋል።
መንግስታችን ያው ተለቋቸዋል ለፍቻለሁ ብሏል። በየቴሌቪዥኑ ያየ ሰው ተለቋል የሚል በቃ በዜና ሲነገር በዚያ ያየ ሰው ነው ሁሉ ደስታውን የነገረን። የተወለደ ዘመድ ያው ያየ እንኳን ደስ አላችሁ ያለን ቴሌቪዥን ያየ ነው። በወሬ ለአንድ ቀን ደስታ ብቻ ተረጋግተን ደስተኛ ሆነን ከከረምን ያው ሁለት ወር ማለት ነው። በ21 ሂዳር 21 የተአገቱ ልጆች እስከዛሬ ከወለል ከማልቀስ ነው ያለን ቤተሰቡ በሙሉ። ያው በጣም ልጇም በስራ ሲከብዳት ትረዳት ነበረ። ልጅቱ በጣም ተፈቃጅ ልጅ ናት። ለእናት አባቷ በጣም ታዝናለች። በዚያ ምክንያት ያን ታሳቢ በማድረግ በትዮቱ ያው በጣም ጎዳ ብላብኛለች። ስለዚህ ግን አሁን ለአንድ ቀን ደግሞ እስኪ ብለን እንደሳ የለም ወሬ ሆኖ አሁንም ዙረን ወደ ለቅሳችን የገባነ እያለቀስን እያነባን ወለላችን ነው ዙረን የወደቅነው።
ግን መልቀሳ ነው ያለው። የሰማት ነገር የለኝም። ልጅድም ማለቅሶ ቀራች። ልጅ ማልቀስ ነው። ትምህርት ቤት ከሄደችው ቀረች። ቢቤቱ የመንግስት እንደተረከባት ብዙ ትምህርት ቤት እንደሄደ ቀረች። በዛ ጥጣት እንዲ ያልሆነ ነው ብኛ ቀምጫ ያለ አይምሮዬንም አላውቀውም። አገልጋይ ልጄ ነበረች። ተለቀቁ ብለው አስደስተውንን ነበር። ተለቀቁ የተባለ ወሬም ምሮ ህጅ ጠፋን ሄደ።
አልተለቀቁም። ስትና ወሬ ብቻ ነው ያው በቲቪ ነው እንጂ የሰማን ምንም ነገር የነሱ ወደኛ የደወሉን ነገር የለም።
የሌላዋ ተማሪ ቤተሰብ በበኩላቸው የልጆቻቸውን መታገት ከሰሙ በኋላ ወዲያውኑ ከጎጃም ወደ ዩኒቨርሲቲው ሄደው ለመከታተል ሞክረው እንደነበር ይናገራሉ።
ልጆች ይለቀቃሉ እናንተ ተማታላችሁ ብለው አንገራገሩን። ሁሎችም ስናመለክት እንደገና ሄደን ለቀም ደወ ሁለት ሶስት ቀን አደርነ አጠራን። ስንደወላቸው ስልክ ተቀብለናል። ችግር የለም ልጆች ይገባሉ። ነገር ምሽት ስንደውላቸው ማልዳ ይገባሉ ይላሉ። ማልዳ ስንደውላቸው ምሽት ይገባሉ ይላሉ። እዛ ደግሞ ሲው መጡ።
በወቅቱ ስልክ ተቀብለው ለመጡት የዩኒቨርሲቲው አመራሮች አሁንም ሲደውሉ እኛ አካባቢውን ለቀን ወጥተናል እንዳሏቸውና ስለ ልጆቻቸው የሚያውቁት ነገር እንደሌለ እንደነገሯቸው ይገልጻሉ። የኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ታገቱ የተባሉት ተማሪዎች መንግስት ባደረገው ክትትል መለቀቃቸውን እንደሚያውቁ ተናግረዋል።
አሁን እንግዲህ የተለቀቁት ከመንግስት አካል እጅ ነው ያሉት ያቸው ወይም ወደ ትምህርት ቤታቸው የሚመለሱበት ሁኔታ ይመቻቻል።
የቀሩትስ አሁን አሉ የተባሉትስ አምስቱ ስለ እነሱ የሚታወቅ ነገር አለ?
እኔ የእነሱ ኢንፎርሜሽን የለኝም፣ ግን ሁሉም የታገቱት ይለቀቃሉ የሚል እምነትም አቋምም አለ። በሀገራችን አጋችና ታጋች ሊኖር አይችልም። መንግስቱ ያለበት ሀገር ነው። አጋችና ታጋች ሊኖር አይችልም።
ኮሎኔል አበበ አሁን ኖሮ አይደለም የምንነጋገረው፣
ስለኖረ እኮ እርምጃ ተወስዶ ህግ የማስከበር ስራ እየተሰራ ስለሆነ ይሄ በዚህ መንገድ አይደለም።
የተለቀቁት ወጣቶች ተማሪዎች የጤንነታቸው ሁኔታ ምን ይመስላል? ያሉበት ሁኔታ
እንደደረሰኝ ኢንፎርሜሽን ሰላም ናቸው።
ምንም የደረሰባቸው ችግር የለም።
እንግዲህ ጫካ ውስጥ ስትጂ ስትታገሽ ራሱ ሳይኮሎጂ ሰው ተራል ይጨነቃል። ይሄ የአእምሮ ጭንቀት ሊደርስባቸው ይችላል። ይሄ እንግዲህ ታጣቂ ማለት ህገወጥ ጫካ ውስጥ ሆኖ በሰው ልጅ ላይ አረመናዊ ጭካኔ መብት የሰውን የተፈጥሯዊ መብት እና ተፈጥሯዊ መብት የሚገፍ እንዳሻው የሚያደርግ አካል ማለት ነው። ታጣቂ ህገወጥ ማለት ድሮም ቢሆን ማለት ነው። ስለዚህ ከዚህ ኃይል ይህ ኃይል ጥሩ ነገር ይሰራል ብለሽ ማሰብ እንትን አይደለም። ግን ሰዎቹ ልጆቹ የደረሰባቸው ችግር እንደሌለ ደህና ናቸው።
እነዚህ ታጣቂዎች እነማን ናቸው?
የኦነግ ሸኔ ታጣቂ።
በዚህ ጉዳይ ላይ የሚነሱና ማብራሪያ የሚሹ ጥያቄዎችን ለማንሳት ለጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር። ለዛሬ አልተሳካልንም። በነገው ምሽት ደግሞ ተከታትለን ምላሻቸውን ይዘን ለመምጣት እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ስለምታዳምጡን እናመሰግናለን። ባለፉት 6 ወራት በዩናይትድ ስቴትስና ኢትዮጵያ መካከል በነበረው ግንኙነት የኢትዮጵያን የልማት ጉዞ የሚያግዙ ድጋፍ መገኘቱን በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ተናገሩ። ዋና መቀመጫቸውን ዋሽንግተን ዲሲ ላይ ካደረጉ ዓለም አቀፍ የገንዘብ ተቋማትና ከተለያየ ዩናይትድ ስቴትስ ምጣኔ ሀብት አጋዥ መርሃ ግብሮች የተገኙ ድጋፎችን በአብነት የጠቀሱት አምባሳደሩ ከዚህ ባሻገር አሜሪካውያንና ትውልደ ኢትዮጵያውያን ባለሀብቶች ኢትዮጵያ ውስጥ እንዲንቀሳቀሱ ለማስቻል ያለሙ ተግባሮች መፈጸማቸውንም አብራርተዋል። ሀብታሙ ስዩም ዝርዝር ጉዳዩን ይነግረናል።
ያለፈው መንፈቅ አመት በዩናይትድ ስቴትስ እና ኢትዮጵያ መካከል ባለው ፖለቲካዊ ምጣኔ ሀብታዊና የህዝብ ለህዝብ ግንኙነት ረገድ መልካም ርምጃዎች የተመዘገቡበት እንደነበረ ከሰሞኑ ለጋዜጠኞች ያብራሩት አምባሳደር ፍጹም አረጋ በፖለቲካው መስክ በህዳሴው ግድብ ዙሪያ ኢትዮጵያ፣ ሱዳንና ግብጽ ሰላማዊ መፍትሄ ላይ እንዲደርሱ አሜሪካ የጀመረችውን የታዛቢነት ሚና አንስተዋል። ከተለያዩ አሜሪካ የህዝብ እንደራሴዎች ጋር የተደረጉ አበረታች ውይይቶችንም ጠቅሰዋል። በሁለቱ ሀገራት መካከል ያሉ የጦር ትብብር ምዕራፎችን አውስተዋል።
ዘጠነኛው የኢትዮጵያና የአሜሪካ የመከላከያ ዓመታዊ መደበኛ ስብሰባ እንደዚሁ በፔንታገን አዘጋጅነት ማለትም በመከላከያ ሚኒስቴር በአሜሪካ የመከላከያ ሚኒስቴር አዘጋጅነት እዚሁ ዋሽንግተን ዲሲ ውስጥ ተካሂዷል። በዋናነት በአፍሪካ ቀንድ እና አካባቢው የሚታዩ አለመረጋጋቶችን መሰረታዊ በሆነ መንገድ የሚፈታበት አግባብ ላይ በሰላምና በደህንነት ጉዳይ ላይ የመከረን የነበረው
ምጣኔ ሀብትን በተመለከተ ዩናይትድ ስቴትስ ኢትዮጵያ የጀመረችውን የሀገር በቀል ምጣኔ ሀብት የመገንባት መርሃ ግብርን የልማት እንቅስቃሴዋን ለማገዝ ተዋጽኦ ማበርከቷን የተናገሩት አምባሳደር ፍጹም በተለይ ደግሞ መቀመጫቸውን በዩናይትድ ስቴትስ ያደረጉ ዓለም አቀፍ የገንዘብ ተቋማትን ሚና ጠቅሰዋል።
የዓለም አቀፍ የገንዘብ ድርጅትና የዓለም ባንክ መደበኛ ጉባኤ ላይ በንቃት በመሳተፍ በዋናነት ጠቅላይ ሚኒስትር አብይ በኢኮኖሚ ዘርፍ ላይ የሀገር በቀል ማስያ ፕሮግራም በሚል ያቀረቡትን ለማስተዋወቅና እሱን ደግሞ የኢኮኖሚ ማስያ ፕሮግራሙን ተግባራዊ ለማድረግ የሚያስችል የገንዘብ ድጋፍ ለማሰባሰብ ያለመ ነበር። እንደተከታተላችሁት ያንን ካጤኑ በኋላ ከሶስት ወር ተኩል በኋላ የIMF 2.9 ቢሊዮን የአሜሪካን ዶላር ለሶስት አመት የሚውል ድጋፍ ፋይናንስ ያጸደቁበት ሁኔታ እንዳለ ይታወቃል። የዓለም ባንክም በተመሳሳይ ወደ 3 ቢሊዮን የሚጠጋ እንደዚሁ ድጋፍ እያደረገ ይገኛል ማለት ነው።
ከዚህ በተጨማሪ ከተለያዩ የዩናይትድ ስቴትስ ምጣኔ ሀብት አጋዥ መርሃ ግብሮች የተገኙ ድጋፎችንም ላብነት ጠቅሰዋል።
የሚሊኒየም ቻሌንጅ ኮርፖሬሽን የሚባል የአሜሪካ መንግስት ተቋም አለ። ይህ ተቋም ለውጥ በሚያደርጉ ሀገሮች ወይም ደግሞ አንዳንድ የአሜሪካ መንግስተኛዎችን የሚያሟሉ በሶስት ዘርፎች ላይ በዋናነት ከሂውማን ራይት ጋር ከዲሞክራሲ እንዲሁም ደግሞ የኢኮኖሚክ ነጻነት ጋር በተያያዘ መመዘኛዎችን ለሚያሟሉ 20 መመዘኛዎች በእነዚህ ስር በአንደኛው 8 በሁለቱ 6 መመዘኛዎች አሉ። 20 መመዘኛዎችን ከ50 በመቶ በላይ ለሚያመጡ ሀገሮች የኮምፓክት ሰፖርት በሚል ገንዘብ በድጋፍ የሚሰጥበት፣ ሁለተኛው ያንን ለማያሟሉ ግን ደግሞ ለዛ የቀረበው ጥቅል ለሚያስመዘግቡ ደግሞ እንደዚሁ የትራሽሆልድ ሰፖርት የሚባል የሚሰጧቸው ድጋፎች አሉ። ኢትዮጵያ ለትራሽሆልድ ሰፖርት አልፋለች። ስለዚህ ከሱ ጋር የሚያያዝ ድጋፍ እናገኛለን።
ከ25 ዓመታት ቆይታ በኋላ በ2025 የጎረጎሳውያኑ አቆጣጠር እንዲጠናቀቅ እቅድ በተያዘለት የአፍሪካ እድገት ድል ድንጋጌ በመጻሩ አጎአ ጉዳይ ምክክር መደረጉም ተገልጿል። የድንጋጌዎቻቸውን ለአሜሪካ ገበያ እንዲያቀርቡ እስከ መፍቀድ የሚደርስ ጥቅም እንደነበረው አይዘነጋም።
አጎአ በ25 ይቋረጣል ተብሎ ነው የሚጠበቀው። እሱ በ25 ከሚቋረጥ ወደፊት የሚቀጥልበት ሁኔታ አንዱ ነው። ሌላው ደግሞ በአጎአ ብቻ ተገቢ ድጋፍ ልናገኝ አልቻለም። የአሜሪካ ኢንቨስተሮች ኢትዮጵያ ውስጥ መጥተው አፍሪካ ውስጥ መጥተው ኢንቨስት ካላደረጉ የተሻለ ገበያ ነው የሚያውቁት እነሱ ስለሆነ ወደ አሜሪካ ገበያ በተሻለ መንገድ በምግብ ኢንዱስትሪ፣ ፋይቶሳኒተሪ የሚባል ሪኳየርመንቶች፣ በሌሎችም ሴክተሮች ያሉትን መመዘኛዎች በቀላሉ አልፈው የአሜሪካ ገበያ ውስጥ መሸጥና የበለጠ ኤክስፖርታችን ሊያሳድጉ ይችላል። ኢንቨስትመንታችን ስራ እድላችንን ሊያሳድጉ ይችላል። አጎአ ብቻውን ብዙ ትርጉም የለውም በሚል አንድ ድምፅ አሰምተናል። በአሜሪካ በኩል የቀረበው አዲስ የቢልድ አክት በሚባል ባይፓርቲዛን ወይም ደግሞ የሪፐብሊካንም የዲሞክራትም ኮንግረስ አባላት በጋራ ሆነው ያጸደቁት ህግ አለ። ያን ህግ ተከትሎ ዴቨሎፕመንት ፋይናንስ ኮርፖሬሽን ይባል ተቋቁሟል። ይህ ኮርፖሬሽን በአፍሪካ ትልቅ ድጋፍ እንዲያደርግ እንፈልጋለን፣ ኢንቨስትመንት እንዲያጠናክር አስበን ያቋቋምነው በሚል ገልጸዋል።
ከዚህ በተጨማሪ በዩናይትድ ስቴትስ ውስጥ ስመጥር የሆኑ ኩባንያ ተወካዮችን ጨምሮ የተለያዩ የንግድ ማህበረሰብ አባላት ወደ ኢትዮጵያ ቀንተው እንዲጎበኙ መደረጉም ተወስቷል። አምባሳደር ፍጹም አረጋ የህዝብ ለህዝብ ግንኙነትን በተመለከተ የዋሽንግተን ዲሲ ከንቲባ ሙሪየል ባውዘር የአዲስ አበባ ጉብኝት ተቀሷል። ጉብኝቱ የሁለቱን ከተሞች እህትማማችነት ግንኙነት ለማሻሻል ምጣኔ ሀብታዊና የንግድ ትስስርን ለማጠንከር እንደሚያግዝ በዋሽንግተን ዲሲ የሚኖሩ ኢትዮጵያንና ትውልደ ኢትዮጵያንን የሚመጥን ምላሽም እንደሚያመጣ ተስፋ እንዳላቸው አጋርተዋል። አድማጮች በእለቱ የተነሱ ተጨማሪ ነጥቦችን በቀጣይ መሰናዶዎቻችን እናነሳሳለን። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። የኢትዮጵያ የሰላም ሚኒስቴር ለሚቀጥሉት 10 ዓመታት በተግባር ላይ የሚውል የብሔራዊ የበጎ ፈቃድ የማህበረሰብ አገልግሎት ፕሮግራም እድሜያቸው ከ18 እስከ 35 ያሉ ስራ አጥ ለተቀመጡ ወጣቶች እያዘጋጀ መሆኑን አስታውቋል። ይህ ፕሮግራም ወጣቶችን ከማብቃት በዘለለም የሀገር ፍቅር እንዲኖራቸውና በራስ መተማመናቸውን እንዲያዳብሩ እንዲሁም ደግሞ የሥራ ዕድል እንዲያገኙ የሚያግዝ መሆኑ ተነግሯል። እንደሚከተለው ይደመጣል። የሰላም ሚኒስቴር በቀጣይ 10 ዓመት ተግባራዊ የሚደረግ ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት ፕሮግራም ምዝገባ እድሜያቸው ከ18 እስከ 35 ዓመት ለሚገኙ ወጣቶች መጀመሩን አሳውቋል። ወይዘሮ አስማረዲ የሰላም ሚኒስቴር ውስጥ የስትራቴጂክ አጋርነትና ተጠሪነት ተቋማት ማስተባበሪያ ጽህፈት ቤት ዳይሬክተር ጀነራል ናቸው።
ለሚኒስቴር መስሪያ ቤታችን ከተሰጡት ተልእኮች አንዱ በሀገሪቷ ውስጥ የበጎ ፍቃድ አገልግሎትን ማስፋፋት ነው። ለሰላም ግንባታ ፋይዳ በሚኖረው መልኩ በየትኛውም እድሜ ክልል የትምህርት ደረጃ ሊሆን ይችላል የበጎ ፍቃድን ማስፋፋት ሲሆን፣ እኛው ዙር ግን ትኩረት ያደረግነው በርካታ ሀገራችን ውስጥ የተመረቁ ወጣቶች አሉ። ምርቃቱ ከቴክኒክና ሙያ ትምህርት ቤት ሊሆን ይችላል፣ ከፍተኛ ትምህርት ተቋማት ሊሆን ይችላል፣ በተለያዩ የሙያ መስኮች ተመርቀው ነገር ግን ስራ ያልያዙ ወጣቶች አሉ። በየቦታው የተለያየ ሀገሪቷ ሁሉም ክልሎች ላይ ማለት ነው። ስለዚህ መጀመሪያ ትኩረት ማድረግ የፈለግነው እነዚህ ወጣቶችን ነው። እነዚህ ወጣቶች ስራ ይፈልጋሉ፣ መስራት ይፈልጋሉ፣ ግን ሊያገለግሉ ሀገራቸውን ሊጠቅሙ የሚችሉበት ሁኔታ በበቂ ሁኔታ አልተመቻቸም ካለው የስራ እድል እጥረት አኳያ ማለት ነው። ስለዚህ እነዚህ የስራ እድሎች በሚፈጠሩበት ሂደት ወጣቶቹም ስራ ፈተው ለሀገራቸውም ለቤተሰባቸውም ለራሳቸውም እየጠቀሙ አይደለም። ስለዚህ ምንድነው ያሰብነው? አንደኛ ጊዜ ገደብ የለውም። እድሜያቸው ከ18 እስከ 35 ይሁን እንጂ የትኛውም አመት የተመረቁ ወጣቶች። ስለዚህ የተወሰነ ወደ አገልግሎት ከመሄዳቸው በፊት ስልጠና መስጠትን ነው ያሰብነው። ስልጠናው የሚሆነው ለ3 ወራት ነው። ለ3 ወራት ስናሰለጥናቸው አንደኛ የማህበረሰብ አገልግሎቱ ከትውልድ ቦታቸው ሌላ ቦታ አንደኛ ለሰላም ግንባታና ለሀገራዊ መግባባት በእኛ እንደ ሰላም ሚኒስትር ትልቅ ፋይዳ አለው ብለን እናስባለን። ግን በእያንዳንዱ የስልጠና ተቋም ከሁሉም ሀገሪቷ የተሰባጠሩ ወጣቶች በጋራ ለ3 ወራት በስልጠና የሚቆዩበት ነው። ሁለተኛው ብሎክ የራስን ማብቃት የልቦና ውቅር ላይ ነው። አንደኛ ወጣቶቹ ቴክኒካል እውቀት ቢኖራቸውም ከትምህርት ቤቶቻቸው ያገኙት፣ በተጨማሪም ግን ፐርሰናሊ አይ እንዲኖራቸው አላማ እንዲኖራቸው የህይወት ግብ እንዲኖራቸው ነው።
ከ3 ወር ስልጠናም በኋላ ወጣቶች አስፈላጊ የሆኑ መሰረታዊ ወጪዎቻቸው ተሸፍነውላቸው ለ1 አመት ያክል በበጎ ፍቃድ አገልግሎት እንዲሰጡ እንደሚደረግ የገለጹት ወይዘሮ አስማ የበጎ ፍቃድ አገልግሎቱን ሲጨርሱም ስራ የሚያገኙበት ሁኔታ ላይ እየተሰራ መሆኑን አሳውቀዋል።
ምዝገባ አሁን ለጊዜው የጀመርነው በሁሉም ሀገሪቷ ክልሎችና በወረዳ ሰላምና ጸጥታ ቢሮዎች ነው ምዝገባው የተጀመረው። ከጥር 15 ድረስ ይቀጥላል። ነገር ግን ኦንላይንም መመዝገብ ይችላሉ። የሚኒስትር መስሪያ ቤታችን ዌብሳይት ላይ ገብተውም ቮለንቲር ሬጅስትሬሽን የሚል ሊንክ አለ። እዛ ላይም ኦንላይን መመዝገብ ይችላሉ። ሂደቱም በ15 ቀናት ውስጥ ኦፊሻሊ በከፍተኛ አመራሮች በተገኙበት ላውንች ይደረጋል። ከላውንች በኋላ ባሉ 15 ቀናቶች ውስጥ ወደ ድልድልና ምደባ ነው የምንሄደው፣ ወደ ስልጠና ተቋማት ማለት ነው። እነዚህ ወጣቶች እዚህ ፕሮግራም ላይ በመሳተፋቸው የሚያገኙት የመጀመሪያው ጥቅም 1 አመት የአገልግሎት ይሰጣሉ። ከ3 ወር ስልጠና በኋላ የሚሰጡት የ1 አመት አገልግሎት እንደ ስራ ልምድ እንዲያዝላቸው ሚስተር መስታቢታችን ይሰራል ማለት ነው። ሁለተኛ በሂደቱ በራስ ተማምን ብቃታቸውን አጎልብቶ ከወጣትነት ወደ ጎልማስነት የሚሸጋገሩበትን ሀገራዊ ኃላፊነትን መሸከም የሚችሉበትን አቅም ይገነባሉ ማለት ነው። ሶስተኛው ለአገልግሎት ጊዜ ቆይታቸው ጊዜ ለኑሯቸው አስፈላጊ የሆኑ ማንኛውም ነገሮች ወጪዎች የሚሸፈኑት በመንግስት ነው፣ እኛ እንሸፍናለን ማለት ነው። በተጨማሪም ደግሞ በዚህ ቆይታቸው ጊዜ ሕክምና፣ ትራንስፖርት የመሳሰሉ መሰረታዊ አገልግሎቶችን በነፃ እንዲያገኙ ከመንግስት ተቋማት ጋር በጋራ ሆነን እንሰራለን ማለት ነው። ከአገልግሎት በኋላ የስራ እድል እንዲፈጠርላቸው ከስራ እድል ፈጠራ ኮሚሽን ጋር በጣም በተጣብቀን እየሰራን ነው ማለት ነው። ፕሮግራሙን ከነሱ ጋር ተናበን እየሰራን ያለን።
ወይዘሮ አስማ አክለውም ይህን የበጎ ፍቃድ ፕሮግራም አገልግሎት አንዳንዶች ከብሔራዊ ውትድርና ፕሮግራም ጋር እያመሳሰሉት መሆኑን ጠቅሰው ይህ ግን ስህተት መሆኑን ወጣቶች እንዲረዱት ያሳስባሉ።
በተደጋጋሚ አሁን ወጣቶች ወደ እኛ ይደውላሉ፣ ምዝገባ ከተጀመረ በኋላ ማለት ነው። ከዚህ ቀደም ሀገራችን ላይ ካለው ልምድ አንጻር ከውትድርና አገልግሎት ጋር የሚያገናኙት አሉ። ምንም አይነት ወታደራዊ የሚባል አታችመንት የለውም። ነገር ግን የተወሰነች ፓርት የአካል ብቃታቸው ላይ ጥዋትና ማታ የአካል ብቃት ስልጠናዎች ይኖራሉ እንጂ እና ኢቲካል እንደ ሀገር እንደ ዜጋ ማወቅ ያለባቸው ማንኛውም ዲፕሎማቲክ ኮሚኒቲ በሚሰለጥነው ሂደት መልኩ እነሱም ስለ ሀገራቸው ቫሉ የሚያገኙበት ስልጠና ይኖራል እንጂ ምንም አይነት ወታደራዊ ስልጠና አታችመንት እንደሌለ ይሄ ፕሮግራም ማህበረሰቡ ቢያቅ ደስ ይለኛል።
ለዚህ ብሔራዊ የበጎ ፍቃድ አገልግሎት በመጀመሪያው ዙር 10,000 ወጣቶችን ለሙከራ እንደሚወስዱ የገለጹት ወይዘሮ አስማ በቀጣይ ግን በየአመቱ ከ50,000 እስከ 100,000 የሚጠጉ ወጣቶችን የመቀበል እቅድ እንዳለና ግብርና፣ ስፖርት፣ ጤናና የምህንድስና ስራን የመሳሰሉ 12 ዘርፎች ውስጥ ወጣቶች እንዲሳተፉ መታቀዱን ተናግረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ለእናንተ የሚደርሰውን ጋቢና ቪኦኤ ነው። በመቀጠል ደግሞ በተለያዩ ጉዳዮች ላይ የእናንተን ሀሳቦች የምንሰማበት ሰዓት ነው። አሁን ላይ ባለው ሁኔታ ሴት የፖለቲካ አመራሮች በብዛት አይታዩም። በቀጣዩ ምርጫ የሴቶችን ተሳትፎ
እንደረፍ ደጁ ይባላል። ሴቶች ወደ ምርጫ እንዲመጡ እንደኔ ሀሳብ የመጀመሪያው ነገር ለሴቶቹ ኃይል የሚሆናቸው ሰው ያስፈልጋል ብዬ ነው የማስበው እና ማለት የመጀመሪያ ድጋፍ አጠገብ ካለ ሰው ይጀምራል። የመጀመሪያ የሚያስፈልጋቸው ሰው አጠገባቸው ያሉ ሰዎች፣ ቤተሰቦቻቸው፣ አጋሮቻቸው፣ ጓደኞቻቸው ሪሊ በነዛ ሴቶች ያምናሉ ወይ? በሴቶቹ አቅም በሴቶቹ ማንነት ላይ ማመን ከቻልን ማለት እነሱ ማመን የሚችሉ ከሆነ ሴቶቹ ራሳቸው ላይ ማመን የማይችሉበት ምንም ምክንያት የለም እና ስለዚህ የኔን ጥያቄ እንዲሰማልኝ የኔ ጥያቄ ሪሊ ለሌሎች እንዲደርስልኝ እንደኔ አይነት ሴት መመረጧ እንደኔ አይነት ሴት መኖር እየተፈጠረ ያለው ነገር እሷ እንደምትሰራልኝ አምንባታለሁ። ሲቀጥል እሷ አንድ መረዳት ትችላለች ከሌሎቹ በላይ ይመስለኛል።
ታምራ መስማት ማለት እንደኔ አመለካከት መጀመሪያ ማለት እሱ ለነሱ ቦታ መስጠት አስፈላጊ ነው ብዬ አስባለሁ እና ቀጥታ ውሳኔዎች በወንዶች ብቻ እንዳይወሰን ማድረግ ዋነኛው ነገር ነው ብዬ አስባለሁ። ከወንድ በተለየ በጣም የውጣሉ ብዬ የማስበው ነገር ወንድ ሶሻል ዘዴዎችን በመጠቀም ሶሳይቲ እንዲደርሳቸው ማድረግ ይችላሉ ብዬ አስባለሁ።
አንዳክሳ በጋሻው ይባላል። በመጀመሪያ ማለት ነው እኔ እንደሚመስለኝ እድሉ ስላልሰጣቸው ይመስለኛል እስካሁን እዛ ቦታ ላይ የሌሉት ሴቶች ወይም ደግሞ እዛ ቦታ ላይ ቆመው ያን ውሳኔ ለመወሰን የሚያስችላቸውን ብቃት የሚያስጨብጣቸው ስልጠና ስላልሰጣቸው ይመስለኛል በመጀመሪያ ማለት ነው ቦታው ላይ የሌሉት። ሲቀጥል ደግሞ ይሄ ወንድ ነው ሮሉን መጫወት ያለበት የሚለው አይዲያ የለቀቀን አይመስለኝም። አሁንም ቢሆን ያም ኢፌክት አለው ብዬ አስባለሁ። ሴቶች ስልጣን ላይ ቢመጡ ጥሩነቱ ምንድን ነው? አንደኛ መንግስት በሚሰራው ስራ ላይ ሴቶች ምን ያህል ኢምፓክት እንደሚደርሱ ምክንያቱም ስለዚህ የእነሱን ፖይንት ኦፍ ቪው የማሳየት እንትን ይኖራቸዋል ማለት ነው። በሌላ በተጨማሪ ደግሞ አሁን ያሉ ወጣቶች ሴቶች በጣም ጎበዞች ናቸው። በብዙ ቦታ ላይ እየተሳተፉ ነው ያሉት። በጣም ብዙ ስራ እየሰሩ ያሉ ሴቶች አሉና ስለዚህ አንድ ችግር ሲፈጠር በሀገር ጉዳይም በአንድ መልኩ ብቻ ሳይሆን በብዙ መልኩ የመፍታት ብቃት አላቸው ብዬ አስባለሁ።
አስተያየቶቻችሁን ሳደረሳችሁን እናመሰግናለን። አድማጮች እንግዲህ የዛሬ ጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ @voanews.com የኢሜል አድራሻችንን ተጠቀሙ። 202-205-9942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት አስቀምጡልን። ፕሮግራሙን በመምራት አብሬያችሁ ያመሸሁት ኤደን ገረመው ነበርኩ። ዝግጅቱን በማቀናበር ደግሞ ሞክቢል ያቤሩ ነው። ደህና ደሩ። መልካም ምሽት።
Americati.